Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ሎንችነዋ ወደፊት እየገሰገሰች ነው። መስታወት አራጋውም እዚህ ጋቢና አብራኝ ከጎን ያለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት የዩናይትድ ስቴትስ ኤምባሲ የባህልና የፈጠራ ማዕከል ከፈተ።
It's a place for you to come and learn, create,
design. ይህ ማዕከል እንደ እውቀት መቅሰሚያ እንዲሆን እንድትፈጥሩ እንድታቀዱበትና አዳዲስ ሐሳቦችን በአለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሃስላክ ናቸው። ዝርዝሩን በምሽቱ ዝግጅት እናቀርባለን።
በቤት ውስጥ በከሰል እና በእንጨት ጭስ በየአመቱ 4 ሚሊዮን ሰዎች ይሞታሉ። ይህን ችግር የተረዱ ሁለት ደቡብ አፍሪካዊ ነጋዴዎች መፍትሄ ለማበጀት እየጣሩ ነው።
In 4 minutes, you'll have boiling water. So it's actually comparable to cooking on gas.
በአራት ደቂቃ ውሃ ማፍላት ይቻላል። ስለዚህ በጋዝ ወይም በኤሌክትሪክ ምድጃ እንደመጠቀም አይነት ነው።
በፀሐይ ኃይል የሚሰራው ምድጃ ወደ ኢትዮጵያና ሌሎች የአፍሪካ ሀገሮች ለገበያ ሊያቀርቡ ተዘጋጅተዋል። ዝርዝሩን ይዘናል።
ቀዳሚው ዝግጅታችን የሚሆነው የሰማያዊ ፓርቲ የህዝብ ግንኙነት የነበሩት ዮናታን ተስፋዬ በሽብር ድርጊት ለመፈጸም በማሴር በማነሳሳትና በማደራጀት የተመሰረተባቸውን ክስ የመብት ድርጅቱ አምነስቲ ኢንተርናሽናል ተቃውሞ አቶ ዮናታንን የኢትዮጵያ መንግስት በአስቸኳይ ያለ ምንም ቅድመ ሁኔታ እንዲፈቱ ጠይቋል። በሌላ በኩል ደግሞ ፍርድ ቤትን በመዳፈር ታስረው የቆዩ የአንድነትና የሰማያዊ ፓርቲ አባላት ከእስር ተፈተዋል። ዝርዝሩን ይዘናል።
ሌሎች ዝግጅቶች፣ የኮት ዲቯር የሴት የሙዚቃ ባንድ
መጀመሪያ ደነገጠ። ሴቶች መድረክ ላይ ሲዘፍኑ በየቀኑ መመልከት የተለመደ ነው። የሙዚቃ መሳሪያ ተጫዋቾቹ ሁሉም ሴቶች ሆነው ማየት ግን በጣም ያስገርማል።
ሌላም ያልተለመደ ድል አለን። በእንግሊዝ ፕሪምየር ሊግ ሌስተር ሲቲ ድል ተቀዳጅቷል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ። ዜናውን ይዘን እኔና ሄኖክ ቀርበናል። የመጀመሪያው ዜናችን የሚሆነው የኬንያ መንግስት ከዓለም ግዙፉን የዳዳቡንና የካኩማን የስደተኛ ካምፖች ለመዝጋት ያደረገውን ውሳኔ እንዲቀለብስ የተባበሩት መንግስታት የስደተኞች ኮሚሽን UNHCR ተማጸነ። የኬንያ መንግስት ባሉብን የምጣኔ ሀብት፣ የጸጥታና የአካባቢ ደህንነትን ሸክሞች ምክንያት ስደተኞችን ማስተናገዳችንን ልናቆም ወስነናል ሲል ባለፈው ሳምንት ባወጣው መግለጫ አስታውቋል። የኬንያ የሀገር አስተዳደር ሚኒስቴር በመግለጫው የስደተኛ ጉዳይ መስሪያ ቤቱን መዝጋቱን ገልጾ በመቀጠል ደግሞ ሁለት ካምፖች የሚዘጉበትን እቅድ በማዘጋጀት ላይ መሆኑን አመልክቷል። እርምጃው ቁጥራቸው 600,000 የሚደርስ ስደተኞች እንደሚጎዱም ተናግሯል።
በተያያዘ ዜና ለሰብአዊ መብቶች የሚሟገተው አምነስቲ ኢንተርናሽናል የኬንያ መንግስት ከዓለም ግዙፉን ዳዳብን ጨምሮ ሁለቱን የስደተኞች ካምፖች ለመዝጋት ያደረገው ውሳኔ የብዙ ሺህ ንጹሐን ስደተኞችን ሕይወት ለአደጋ እንደሚያጋልጥ አስገንዝቧል። የምስራቅ አፍሪካ፣ የአፍሪካ ቀንድና የታላላቁ ሐይቆች አካባቢ የአምነስቲ ኢንተርናሽናል ዲሬክተር ሙቶኒ ዋንዮኬ የኬንያ መንግስት ደንታቢስ ውሳኔ ለአደጋ ተጋላጮችን የመጠበቅ ኃላፊነትን ያለማክበር ተግባር ነው ሲሉ አውግዘዋል። በዚህ የኬንያ መንግስት ውሳኔ ምክንያት ብዙ ሺህ ሶማሊያውያን እና የሌሎች ሀገሮችም ዜጎች ለአደጋ ሊጋለጡ ወደሚችሉባቸው ወደ ትውልድ ሀገራቸው እንዲመለሱ ሊያደርግ ይችላል። ኬንያ ይህንን ካደረገች በዓለም አቀፍ ሕግጋት መሰረት ያለባትን ግዴታዋን መጣሷ እንደሚሆን አምነስቲ ገልጸዋል።
በሌላ በኩል ከሶማሊያ ዋና ከተማ መቋዲሾ በትራፊክ ፖሊስ ዋና ጽፈት ቤት ላይ በደረሰ የፍንዳታና ተኩስ ጥቃት ቢያንስ 5 ሰዎች ሲገደሉ ሌሎች 13 ሰዎች መቁሰላቸውን የሐኪም ቤት ምንጮችና የአይን ምስክሮች ገለጡ። ጥቃቱን ያደረስነው እኛ ነን ሲሉ የአልሻባብ ነውጠኞች ተናግረዋል። በትራፊክ ፖሊስ ጽፈት ቤቱ ደጃፍ ከባድ ፍንዳታ መስማታቸውንና ቀጥሎም ተኩስ መቀስቀሱን የአይን ምስክሮች ገልጠዋል። ጽፈት ቤቱ የሚገኘው ከተባበሩት የአረብ ኤሚሬቶች ኤምባሲ አጠገብ መሆኑም ታውቋል።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የሰማያዊ ፓርቲ የህዝብ ግንኙነት የነበሩት ዮናታን ተስፋዬ የሽብር ድርጊት ለመፈጸም በማሴር በማነሳሳትና በማደራጀት የተመሰረተባቸውን ክስ የመብት ድርጅቱ አምነስቲ ኢንተርናሽናል ተቃውሞ አቶ ዮናታንን የኢትዮጵያ መንግስት በአስቸኳይ ያለምንም አይነት ቅድመ ሁኔታ እንዲፈቱ ጠይቋል። በሌላ በኩል ደግሞ ፍርድ ቤትን በመዳፈር ታስረው የቆዩ የአንድነትና የሰማያዊ ፓርቲ አመራር አባላት ከእስር መፈታታቸውን መለስካቸው አመሃ ከአዲስ አበባ ዘግቧል።
አቃቤ ሕግ ባቀረበው የክስ ማመልከቻ ላይ እንደሚለው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ዮናታን ተስፋዬ የኦሮሞ ነጻነት ግንባርን ዓላማ ለማሳካት በፌስቡክ በተለያዩ ቀኖች የተለያዩ ጽሑፎችን በማውጣት የሽብር ድርጊት እንደፈጸሙ ይዘረዝራል። አቃቤ ሕግ በኢትዮጵያ ፓርላማ በአሸባሪነት የፈረጀውን ወይንም የሰየመውን ኦነግን የሀገሪቱን መሠረታዊ ፖለቲካዊ፣ ሕገ መንግሥታዊ፣ ኢኮኖሚያዊ ወይንም ማኅበራዊ ተቋማትን ለማናጋትና ለማፈራረስ አስቦ የሚንቀሳቀስ ቡድን እንደሆነ አመልክቶ ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ በተለያዩ ወረዳዎች የተጀመረውን አመፅና ብጥብጥ እንዲቀጥልና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረገጽ ወይም ፌስቡክ ዮናታን ተሬሳ ረጋሳ በሚል ከላይ የተገለጹ ቀስቃሽ ጽሑፎችን በመጻፍ በፈጸሙ የሽብርተኝነት ድርጊት ለመፈጸም ማቀድ፣ ማዘጋጀት፣ ማሴርና ማነሳሳት ወንጀል ተከሷል ይላል የአቃቢ ሕግ የክስ ማመልከቻ። አቶ ዮናታን ፍርድ ቤት በቀረቡበት ዕለት ዳኛ ባለመሟላቱ ከጽሕፈት ቤት እንደተሰናበቱና ለግንቦት 15 ቀን 2008 ዓ.ም እንዲቀርቡ ፍርድ ቤቱ እንዳዘዘ ታውቋል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል የዮናታን ተስፋዬን ክስ የፈጠራ ክስ ነው ካለ በኋላ የኢትዮጵያ መንግሥት ባለሥልጣናት ይህን ታዋቂና ተቃዋሚ የፖለቲካ ሰው በአስቸኳይና ካላንዳች ቅድመ ሁኔታ እንዲፈቱት ጠይቋል። ዮናታን የሞት ቅጣትን ሊያስከትል በሚችል የፈጠራ ክስ ተከሷል ያለው አምነስቲ ኢንተርናሽናል ክሶቹ ሁሉ የተመሠረቱት በፌስቡክ ገጹ ላይ ባወጣቸው አስተያየቶች ብቻ እንደሆነም ያትታል። በአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዲሬክተር ሙቶኒ ዋኔኪ የኢትዮጵያ ባለሥልጣናት የሚቃወሟቸውን ሁሉ በአሸባሪነት መክሰሳቸው እየጨመረ ነው። ዮናታን ተስፋዬ በኦሮሚያ ክልል ተከስቶ ሊሆን ይችላል ስለተባለው የመሬት ነጠቃ ተግባር ተቃውሞ ጽፏል። ይህ ደግሞ ወንጀል አይደለም፣ አለ ጥርጥር ደግሞ አሸባሪነት አይደለም ብለዋል። እሱና ከእርሱ ጋር በተመሳሳይ ሁኔታ የታሰሩ አያሌ ሰዎች በአስቸኳይና አለምንም ቅድመ ሁኔታ መፈታት አለባቸው ሲሉም ጠይቀዋል ሙቶኒ ዋኔኪ። ጨምረውም ዮናታን ተስፋዬን ከኦነግ ጋር ሊያያይዙት የሚችሉ የሚታዩ ምልክቶች የሉም፣ የእሱ እስር መንግሥት ከባድ ጉድለት ያለበትን የጸረ ሽብር ሕግ ተግባራዊ ለማድረግ ምን ያህል ርቀት እንደሚሄድ ተጨማሪ ምሳሌ ነው። ይህ ሕግ ተቃውሞን ለማፈን እንደገና በጥቅም ላይ እየዋለ ነው ሲሉ ዋኔኪ እርምጃውን ኮንነዋል። በሌላ በኩል ደግሞ የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የሰማያዊ ፓርቲ አመራር አባል የነበሩት አቶ የሸዋስ አሰፋ ዛሬ ከእስር መለቀቃቸው ታውቋል። አቶ ዳንኤልና አቶ የሸዋስ ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ውሳኔ አቃቤ ሕግ የመሠረተባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው አሰናብቷቸው ነበረ። ይሁንና ቀደም ሲል በነበረው የፍርድ ሂደት ችሎት ተዳፍራችኋል በሚል ፍርድ ቤቱ በዚሁ መዝገብ የእስር ቅጣት ወስኖባቸው ስለነበረ እስከ ዛሬ ዕለት በወህኒ ቤት ቆይተዋል። ሌላው በተመሳሳይ ቅጣት በስር የሚገኘው የአረና ትግራይ ለሉዓላዊነትና ለዲሞክራሲ የአመራር አባል የነበሩት አቶ አብርሃ ደስታ ደግሞ ሐምሌ 1 ቀን 2008 ዓ.ም ከእስር እንደሚፈቱ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
Gabina VOA kuke saurare yanzu haka tare da Henok Femte da Mr. Ward Aragao.
Biki talama 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 Johnny na Gabina VOA. With Henok Femte and Mr. Ward Aragao. Bra!
በቤት ውስጥ በከሰልና እንጨት ጭስ በየአመቱ 4 ሚሊዮን ሰዎች ይሞታሉ። ወደ ሳምባ የሚገባው መርዘኛ ጭስ በአፍሪካ ብዙውን ጊዜ ምግብ ለማብሰል በተቀጣጠሉ የከሰል አንኳሮችና የማገዶ እንጨት የሚከሰት ቢሆንም በክረምት ወቅት ለሙቀት አንዳንዴ ደግሞ ምርቃናን ለማሟሟቅ ታስቦ በሮች፣ መስኮቶች ተዘጋግተው በጭስ ታፍነው የሚሞቱት በርካታ ናቸው። ይህን ችግር የተረዱ ሁለት ደቡብ አፍሪካዊ ነጋዴዎች መፍትሄ ለማበጀት እየጣሩ ነው። በፀሐይ ኃይል የሚሰሩ የምግብ ማብሰያዎችን አሻሽለው ከሚሰሩበት ጆሃንስበርግ የአሜሪካ ድምፁ ዳረን ቴይለር አነጋግሯቸዋል። ዝርዝሩን ሄኖክ ይዟል።
ክሮዝቢ መንዚስ የፀሐይ ብርሃንን ወደ ኃይል የሚለውጡ መሳሪያዎች ባለሙያ ነው። በሰን ፋየር ኩባንያ የጆሃንስበርግ ቢሮ ታላላቅ ብረታ ብረቶችን ይገጣጥማል። አንዱ መደብ እያንዳንዳቸው አንድ ክንድ የማይሆን ርዝመት ያላቸው 48 መስታወቶችን ይደረድራል።
It's 4 square meters of mirrors, 68 meters in length. It's quite a large cooker. We're very pleased to have
አራት ካሬ ሜትር ስፋት ያላቸው መስታወቶች ናቸው። ከስድስት እስከ 8 ሜትር ርዝመት እንዲኖረው ተደርጎ ነው የተሰራው። ትልቅ ማብሰያ ነው። የመጀመሪያውን አይነት ደቡብ አፍሪካ ላይ በመስራታችን ፍጹም ደስተኞች ነን።
የመንዚስ ሸሪክ ዛንደር ቫን ማነን በስራ ላይ ነው። መስታወቶቹ የፀሐይ ብርሃኑን መልሰው እንዲያንጸባርቁ ዘንበል ያደርጋቸዋል። ከዚያ ምድጃውን ይለኩሳል። በሁለት ደቂቃ ውስጥ የብረት ድስቱ ግሎ ሽንኩርትና የስጋ ሙልሙሉን ማንከሽከሽ ጀምሯል። መንዚስ የዚህን ማብሰያ ሚስጥር ሲያስረዳ በተለይ ሶል አራት ምድጃ በፍጥነት ከፍተኛ መጠን ያለው ኃይል መልቀቅ ይችላል።
In 4 minutes you'll have boiling water, so it's actually comparable to cooking on gas or electricity.
በአራት ደቂቃ ውስጥ ውሃ ማፍላት ይችላል። ስለዚህ በጋዝ ወይም በኤሌክትሪክ ምድጃ እንደመጠቀም አይነት ነው።
ሰሪዎቹ ለመጠቀም ቀላል እንደሆነ ነው የሚናገሩት። እንደ ሌሎች በፀሐይ የሚሰሩ መገልገያዎች ለረጅም ሰዓት ውጭ መቆም አያስፈልግም። ሶላራት ምድጃን ለመጠቀም በፀሐይ ላይ መቆም አስፈላጊ አይደለም። በፀሐይ ኃይል የሚሰበስቡት መስታወቶች ወይም መደቦች ወደ ፀሐይ አቅጣጫ ካዘነበሉ ምድጃው ይሰራል። በፀሐይ ኃይል በሚሰራ ምድጃ ምግብ ማብሰል ይቻላል የሚለውን ዜና የሚሰሙ ሰዎች ግን ማመን እንዳቃታቸው መንዚስ ይናገራል። ቀስ በቀስ ግን ሰዎቹ እየለመዱት መጥተዋል።
We've got literally hundreds of them going out in South Africa. We've got a project coming up in Mali, a project in Ethiopia, and
ደቡብ አፍሪካ ውስጥ በመቶዎች የሚቆጠሩ ምድጃዎች ተሽጠዋል። በቅርቡ ወደ ማሊና ወደ ኢትዮጵያ እንዲሁም ወደ ዩጋንዳ ሄደን ስራን ጀምራለን። በቅርቡም ዛምቢያ ውስጥ ሶል አራት ምድጃን ለመጀመር በስፍራው ተገኝቼ ሁኔታዎችን ሳመቻች ነበር። ቴክኖሎጂው ቀስ በቀስ ተቀባይነት ያገኛል። ብዙ ሰዎች በፀሐይ ኃይል ምግብ ማብሰል የሚለው ሐሳብ በተግባር እንደሚውል ከማመን አልፈው መገልገል ሲጀምሩ ለሁላችንም ጥሩ ስለሚሆን ጠብቀን እየሰራን ነው።
የፀሐይ ምድጃው በሙሉ አቅሙ የሚሰራው ፀሐይ ስትወጣ ብቻ ነው። ለዚህ ነው በዳመና ጊዜ ምግብ ለማብሰል የሚያስችል አስደናቂ ድንጋይ ማጂክ ስቶን የተባለ የጨው አምዱን እያጠኑ ያሉት።
This would be at the end of the day our battery, if I can put that in brackets, because what this will do is it will take the stored sunlight and it will store
ይሄ ወደፊት እንደ ባትሪ ሆኖ ያገለግለናል። አቅፎ የሚይዝ ብረት ይገባለትና ፀሐይ ስትወጣ ሙቀቱን አምቆ ያቆያል። ሲግል ሙቀት አምቆ ወደሚይዘው ስልቻ ያሸጋግረዋል። ያን ሙቀት በማንኛውም ጊዜ በመሽትም ጭምር ለማብሰልና ውሃ ለማሞቅ መጠቀም ይቻላል። ስለዚህ ተንቀሳቃሽ ማሞቂያ ይኖረናል ማለት ነው።
ሐሳቡ ግሩም የሆነውን ያህል ግን ውድ ነው። ምክንያቱም አንዱ $2,000 ያወጣል፣ ከ40,000 በላይ መሆኑ ነው። ስለዚህ ዋጋውን ዝቅ ለማድረግ የሚያስችሉ የቴክኖሎጂ ግኝቶችና ካልፈለጉ በስተቀረ ከሰልን በየመንደሮቹ ለመተካት አይቻላቸውም።
Si tu peux pas te préserver, il faut t'abstenir. Si tu peux pas t'abstenir, il faut mettre préservatif. Si tu peux pas te préserver, il faut t'abstenir. Si tu peux pas t'abstenir, il faut mettre préservatif. Tu vois ma soeur, le gars qui est là-bas là, il dit qu'il est enjaillé de toi et que c'est toi la femme de sa vie.
Voilà, petit goal, où ce que tu veux là. Je peux te donner ça, je peux me donner, vois-tu.
አድማጮቻችን እየሰማችሁ ያላችሁት ሙዚቃ የአይቮሪ ኮስት የሴቶች የሙዚቃ ባንድ የሆነውን ቢግ ጆኒ የተሰኘውን ስማቸው የባንዱ ስም ቤላ ሞንዶ ይባላል። አዳምጡት።
እናመሰግናለን። መስታወት ግሩም ዜማ ነው የመረጥሽው። ዘገባም ይዘናል።
አዎ፣ የአይቮሪ ኮስት የሙዚቃ ባንዶች። አይቮሪ ኮስት ለረጅም ጊዜ በወንዶች ብቻ የተለመደውን የሙዚቃ ባንድ በወጣት ሴቶች የሙዚቃ ባንድ ለመስበር ቀላል አልነበረም ለሴቶቹ። ቤላ ሞንዶ በመባል ነው የሚታወቁት። የሴቶቹ የሙዚቃ ባንድ በአቢጃን ታዋቂ መጠሪያ ስም ሆኗል።
አረ እንኳን ደስ ያላችሁ። ከሀገር ውስጥም አልፎ በሀገር ውጪ ሙዚቃቸው እየተሰማ በተለያዩ ከተሞች እየሄዱ ደግሞ ዝግጅቶቻቸውን እያቀረቡ ይገኛሉ። ኤሚሊዮ ሎቦ ነው የዘገበው። መስታወት ዝርዝሩን ይዛለች።
በአቢጃን በሚገኘው ትልቁ የመዝናኛ የምሽት ቤት ቤላ ሞንዶ ከዚህ ቀደም ከነበራቸው የሙዚቃ ተመልካች ቁጥር የበለጠ ጨመረ። ሙዚቃቸውን ለተመልካች ከአንድ ዓመት በፊት ለመጀመሪያ ጊዜ ያስተዋወቁት በዚህ ቦታ ነው። እስከ ዛሬም በሳምንት አንድ ቀን በዚሁ ቦታ ሙዚቃ መጫወታቸውን ቀጥለዋል። ቤላ ሞንዶ የሙዚቃ ባንድ የተመሰረተው እንደ አውሮፓውያን አቆጣጠር በ2007 ዓ ም ሲሆን በአይቮሪ ኮስት ከሚገኙት በጣት ከሚቆጠሩ የሴት የሙዚቃ ባንዶች ውስጥ አንዱና የመጀመሪያው ነው። በዚያን ጊዜ የሙዚቃ ተማሪ የነበረችው ፕሪስካ አሎን በሙዚቃ ስራ ላይ የነበረ አንድ ሰው የሴቶች የሙዚቃ ባንድ መመስረት እንደሚፈልግ ይጠይቃታል።
አንድ የሙዚቃ ሰው ሴቶች ብቻ የተሰባሰቡበትን የሙዚቃ ባንድ መመስረት እንደሚፈልግ ነገረኝ። ለእናቱ ቃል ገብቶላት ነበር። እንደ ነገረኝ እናቱ የሙዚቃ ባንድ በወንዶች ብቻ መሆን እንደሌለበት ደጋግማት ነግረው ነበር። ከዛም የሴቶች ሙዚቀኞችን ለማፈላለግና ማስታወቂያዎችን ማስነገር ጀመርን።
እናም አሉ በሀገር ውስጥ ባሉት ጋዜጦችና የማስታወቂያ ቦታዎች ሁሉ ማስታወቂያ አወጣች።
ብዙ ቤተሰቦች ይህንን ሀሳብ በመጀመሪያ አልተቀበሉትም። ልጆቻቸውን ወደ ትምህርት ቤት የሚልኩት ጊታር በየመንገዱ እንዲጫወቱ አይደለም፣ ለሴቶች የማይሆን ነው ብለው ያስቡ ነበረ። አፍሪካውያን ሴቶች በቢሮ ስራ ወይም በቤት ውስጥ ብቻ መሆን ነው የሚጠበቅባቸው።
አሉ እንዳለችው ለሙዚቃ ባንዱ የተመረጡት አብዛኛዎቹ ወጣት ሙዚቀኞች ብቃታቸው ያን ያህል አልነበረም። የተመረጡት ጀማሪ ሙዚቀኞች ለአራት አመታት ሙዚቃን ጠንቅቀው እንዲያውቁ ተደርጓል። በርካታ ፍላጎት ያላቸው ወጣቶች ማስታወቂያውን ሰምተው መጥተውም ነበር። ብዙዎቹ ግን ተስፋ በመቁረጥ ሲተውት በመጨረሻ ስምንቱ ብቻ ቀርተዋል። ከዚያ በኋላ ነው እንግዲህ አሉና ባንዱ የተፈጠሩት። በቅርቡ በተለያዩ ቦታዎች ሙዚቃዎቻቸውን ማሳየት ይጀምራሉ። የሚጫወቷቸው የተለያዩ የሙዚቃ ስልት ስብስብ ነው፣ እንደ ፋንክ፣ ሬጌና ፖፕ የሙዚቃ ስልትን ጨምሮ። ብዙ ሰዎች ይህ የሙዚቃ ባንድ በአጭሩ ይቀጫል የሚል አስተሳሰብ ነበራቸው ትላለች የጊታር ተጫዋቿ ክሎቲልድ ብሌይ።
ብዙ ሰዎች ደጋግመው ሴቶች በመሆናችን የትም እንደማንደርስ ይነግሩን ነበር። እናም ለእኛ ያንን አስተሳሰብ ማሸነፍ በጣም ከባድ ነበር።
እንደ አውሮፓውያን አቆጣጠር በ2013 የቤላ ሞንዶ አባላት በጋራ የመጀመሪያቸው የሆነውን የሙዚቃ አልበም ለማሳተም በቅተዋል። በርካታ ተመልካች በተገኘበት ታላላቅ የራት ግብዣ ላይ እንዲሁም በአውሮፓና በምዕራብ አፍሪካ ሀገሮች ተዘዋውረው ሙዚቃዎቻቸውን የማሳየት እድሉን አግኝተዋል። በአድናቆት ጭንቅላቱን እየወዘወዘ ነበር ሙዚቃቸውን ሲመለከት የነበረው ካደር ኔማ። ለመጀመሪያ ጊዜ ስመለከታቸው የተሰማኝን ስሜት እስከ ዛሬ አረሳውም ይላል።
መጀመሪያ ደነገጥኩ። ሴቶች መድረክ ላይ ሲዘፍኑ በየቀኑ መመልከት የተለመደ ነው። የሙዚቃ መሳሪያ ተጫዋቾቹ ሁሉም ሴቶች ሆነው ማየት ግን በጣም ያስገርማል። ከዛ በላይ ደግሞ የባንዱ አባላት ችሎታቸው በጣም የሚደነቅ ነው።
አሉ እንዳለችው የዚህ የሙዚቃ ባንድ መቋቋም ለሌሎች የአይቮሪ ኮስት ሴቶች ላመኑበት ወደ አደባባይ እንዲወጡ ያነሳሳል፣ የነበረውን የባህል ጫናም በመጠኑ ይቀንሳል።
ዛሬ ያለምንም መሳቀቅ ሴቶች ልጆች ጊታር በጀርባቸው አዝለው ሲንቀሳቀሱ ወይም ኪቦርድ ይዘው ሳይ ወይም ከከበሮ ጀርባ የተቀመጡ ሴቶች መሆናቸውን ስመለከት እኛ ደፍረን መውጣታችን ለሌሎች ትልቅ አስተዋጽኦ እንዳደረግን አያለሁ። ለተቀሩት ሴቶች ጥንካሬ መስጠታችን ብቻ ሳይሆን ለእኛም ታላቅ ደስታ እንጎናጸፋለን።
ቤላ ሞንዶ በአሁኑ ጊዜ ሁለተኛ አልበማቸውን በመስራት ላይ ይገኛሉ። የአሜሪካን ማዕከሉ በጆን ሲ ሮቢንሰን ስም ነው የሚጠራው። ኮሎኔል ሮቢንሰን በጣሊያን ወረራ ጊዜ የኢትዮጵያ ጦር አየሮችን በማብረር የሚታወቅ ኤቪየተር ወይም አውሮፕላን አብራሪ ነበር።
As U.S. Ambassador to Ethiopia, I'm excited to be part of the inauguration of the Colonel John C. Robinson American Center.
የአሜሪካ አምባሳደር እንደመሆኔ ኢትዮጵያ ውስጥ በኮሎኔል ጆን ሲ ሮቢንሰን ስም የተሰየመውን ማዕከል መክፈት ሳበስር በጣም ደስታ ይሰማኛል። በአዲስ አበባ ኢትዮጵያ ከሚገኘው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ጋር ተባብረን በመስራታችንም ከፍተኛ ኩራት ይሰማኛል።
I personally invite you to come and join us at the Colonel Robinson American Center. It's a place for you to come and learn, create, design, and discuss.
ወደ ማዕከሉ መጣችሁ እንድትጎበኙ እጋብዛችኋለሁ። ይህ ማዕከል እንደ ዕውቀት መክሰሚያ እንዲሆን፣ እንድትፈጥሩ፣ እንድታቀዱበትና አዳዲስ ሐሳቦችን በአለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው።
አሁን ከላይ የሰማነው የዩናይትድ ስቴትስ ኤምባሲ በአዲስ አበባ የፈጠራና የባህል ማዕከል መክፈቱን የተንተራሰ ዘገባ ነው። ዘጋቢያችን እስክንድር ፍሬው ከስነ ስርዓቱ አሁን ወጥቷል። እንደምን አመሸህ እስክንድር?
እንደምን አመሸህ ሄኖክ?
እስኪ ዛሬ የተከፈተው የባህልና የፈጠራ ማዕከል አገልግሎቱ ምንድን ነው? ለማን ነው የተከፈተውስ?
እንግዲህ እናንተም ቀደም ሲል እንዳላችሁት የባህል ማዕከሉ አሁን ማምሻውን ተመርቆ ተከፍቷል። አሁን ከኔ በስተጀርባ የምትሰማውም ይህንኑ የምረቃ ስነስርዓት ምክንያት በማድረግ ታዋቂ ሙዚቀኞች አበጋዙ ክብረወርቅ ሾታ፣ ሄኖክ መኮንን እና ሌሎቹም የተሳተፉበት የሙዚቃ ዝግጅት ሲካሄድ ነው እየሰማ ያለው ሄኖክ። እንግዲህ ተመርቆ የተከፈተው በኢትዮጵያ የባህልና ቱሪዝም ሚኒስትር ኢንጂነር አይሻ ማምር እንዲሁም በኢትዮጵያ የአሜሪካ አምባሳደር በሆኑት ፓትሪሻ ሀፍላክ ነው። አምባሳደሯ ይህንኑ መርቀው ሲከፍቱ እንዳሉት ከአርባ ዓመታት በኋላ የአሜሪካ ባህል ማዕከል እንደገና ወደ ከተማዋ ተመልሷል። እሳቸው እንዳሉት ከአርባ ዓመታት በፊት ፒያሳ አካባቢ የነበረው የአሜሪካ የባህል ማዕከል ከአርባ ዓመታት በፊት ተዘግቶ ነበር። አሁን ግን እንደዚሁ ከኢትዮጵያ መንግስት ጋር በመተባበር በጋራ ይሄው ማዕከል ተከፍቷል። የባህል ማዕከላችን ቢዘጋም ነገር ግን የባህል ልውውጦችን በተለያየ መንገድ እናካሄድ ቆይተናል ያሉት አምባሳደር ሀፍላክ አሁን ግን ራሱን የቻለ የባህል ልውውጥ ማዕከል መክፈት ችለናል ሲሉም አስታውቀዋል። እንግዲህ የተለያዩ አገልግሎቶች ነው የሚሰጠው። ይሄ ነው ወደ አንተ ጥያቄ ለመምጣት አሜሪካንን የሚመለከቱ የተለያዩ መረጃዎች አሉት። እንግሊዝኛ ቋንቋ ትምህርት፣ ከ190,000 በላይ የኤሌክትሮኒክስ መጽሐፍ፣ 1.5 ሚሊዮን የድህረ ምረቃ ተማሪዎች የምርምር ጽሁፎችን፣ እነዚህን ሁሉ ማግኘት ይችላል ወደ ማዕከሉ የሚመጣ ሰው ማለት ነው። ይህን ሁሉ የሚያገኘውም ደግሞ በረቀቀ ቴክኖሎጂ ፍጥነት ባለው የኢንተርኔት አገልግሎትና በመሳሰሉት ነው እና ለየት ባለ መንገድ በዘመናዊ ሁኔታ ተደራጅቶ ተከፍቷል ማለት ነው።
ማንም ሰው መግባት ይችላል እስክንድር? ብዙ ወጣቶች እስክንድር ቦታውንና መቼ ከመቼ አገልግሎቱ ለማን እንደሚሰጥ አጠር አድርገህ ንገረን።
አገልግሎቱ ቀደም ሲል እንግዲህ በዚሁ በብሔራዊ ቤት ወመዘክር እየተባለ በሚጠራው በተለምዶ ማለት ነው በሱ ይሰጡ የነበሩ አገልግሎቶች ለማንኛውም መገልገል ለፈለገ ሰው ነበር የሚሰጡት እንደምታውቀው ሄኖክ። እና በዚሁ በብሔራዊ ቤተመዘጋጀትና ቤተ መጽሐፍት ኤጀንሲ ሊገለገሉ ሊመጡ የነበሩ የህብረተሰብ ክፍሎች በሙሉ አሁንም ይሄኛውን ለመገልገል መምጣት ይችላሉ።
በጣም እናመሰግናለን። ጊዜያችን ያለችን ይችው ነች እስክንድር። እንዲያውም ቆየም በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ማሸነፍ ብዙዎችን እያስደነቀ ነው የሚገኘው። ክላውዲዮ ራኔሪ ጣሊያናዊ አሰልጣኝ እየተደነቁ ነው። እንግዲህ በኢትዮጵያ በርካታ ወጣቶች አንተም እንደምታውቀው ድጋፋቸውን ለለንደኑ አርሰናል፣ ለማንቸስተር ዩናይትድ እና በቅርቡ እንዳንተ ኳስ ማየት የጀመሩ ደግሞ ለቼልሲ ይላሉ። እኔ እንግዲህ ከተጠየቅኩ ባልናገርም ሊቨርፑል እላለሁ። እስክንድር አንተ ግን ያሸነፈውን ነው የምደግፈው ሁልጊዜ። እስኪ ስለ ሌስተር ያልከውን እንስማ።
Premier League Champions 2016, the amazing Leicester City.
ያነሰ ግምት የተሰጠው እውን ሆኗል። የሌስተር ሲቲን ሻምፒዮንነት ያልተጠበቀ ካደረጉት አንዱ ለተጫዋቾቹና ለአሰልጣኙ የተሰጠው አነስተኛ ግምት ነበር። በየግላቸው በየትኛውም ትልቅ ክለብ አልተፈለጉም። የተገፉት የተባረሩት ተሰባሰቡና ግን ትልቅ ሆኑ። አንዳንዶቹ እንዲያውም በፕሪሚየር ሊጉ ባላቸው ደረጃና የኢኮኖሚ አቅም አነስተኛ በሚባሉ ክለቦችም ቦታ ያላገኙ ነበሩ። የክንፍ ተጫዋች የሆነው ማርክ ኬቨን ኦልብራይተን ለምሳሌ ዘንድሮ የመጨረሻ ደረጃ ይዞ ባጠናቀቀውና ከፕሪሚየር ሊጉ በወረደው አስተን ቪላ ያልተፈለገ ተጫዋች ነው። እነሆ ከሌስተር ሲቲ ጋር ሻምፒዮን ሆኗል። የመጨረሻውን ደረጃ ይዞ ባጠናቀቀው አስተን ቪላ ቦታ ሳይሰጠው በሌስተር ሲቲ ሻምፒዮን መሆኑን ለማወዳደር እንደሚከብደው ለመገናኛ ብዙሃን ተናግሯል። ለማወዳደር ለማነጻጸር የሚከብድ ነው። እዚህ የመጣሁበትና ያሳካሁት በጣም ከፍተኛ ነው። ባለፉት 2 ዓመታት የሄድኩበት መንገድ መውጣትና መውረድ የነበረበት ነው። ይህ ዛሬ የተሳካው እጅግ የሚደንቅ ነው።
Beautiful.
ሌስተር ሲቲን ለስኬት ያበቁት ጣሊያናዊ አሰልጣኝ ክላውዲዮ ራኔሪ ከዚህ ቀደም ሞናኮ፣ ቼልሲ፣ ኢንተር ሚላን፣ ናፖሊና ሮማን የመሳሰሉ ታላላቅ ክለቦችን አሰልጥነዋል። ዋንጫ ባያገኙም ሁለተኛ ሆነው የጨረሱባቸው አመታት ነበሩ። ከሌስተር ሲቲ በፊት የሰሩበት የግሪክ ብሔራዊ ቡድን ኃላፊነት ግን የቅርብ ጊዜ መጥፎ ትዝታቸው ነው። አምና ግሪክን ሲያሰለጥኑ በፋሮስ ደሴቶች አንድ ለባዶ መሸነፋቸው ከኃላፊነት እንዲነሱ ምክንያት ሆኗል። የተባረሩትም አይችሉም የሚል እንድምታ ባለው ምክንያት ነው። የግሪክ እግር ኳስ ፌዴሬሽን ፕሬዝዳንት ጆርጆስ ሳሪስ አሰልጣኝ ስንመርጥ ተሳስተናል ሲሉ የተናገሩት በግልጽ ነበር ከአንድ አመት በፊት። ዘንድሮ ግን በእግር ኳስ ብቻ ሳይሆን በየትኛውም ስፖርት እንደዚህ አይነት ስኬት ያስመዘገበ የለም በሚል ሙገሳ እየጎረፈላቸው ዘፈኖችም እየወጡላቸው ነው።
ክላውዲዮ ራኔሪ እና ቼልሲዎች እንኳን ደስ ይቅርታ ቼልሲ አልኩኝ ሌስተር ሲቲ እንኳን ደስ ያላችሁ እንላለን። ዝግጅታችን በዚሁ ተጠናቋል።